ስርዓተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል የአንድ ሰዓት ፕሮግራማችን አሁን ይጀምራል። በቅድሚያ ዜናውን በድጋሚ እናሰማለን። ከዚያ በማስከተልም የመጋቢት ወር 2008 ዓ.ም ዴሞክራሲያ የሴቶችን ትግል የሚመለከተውን አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው።
በዝርፊያና በምዝበራ ወደር ያልተገኘለት የወያኔ አገዛዝ በአዲስ አበባ ከተማ ውስጥ የኮንዶሚኒየም ቤት ሰራለው በማለት የተወሰኑ ቤቶችን በመስራት አብዛኛውን ቤት ለራሱ ፓርቲ አባላትና የዘር አባላት ጥቂቱን ለህዝብ መስጠቱ ይታወቃል። ከዚህ ጋር ተያይዞ ለኮንዶሚኒየም ቤቶች ግንባታ ተብሎ ቦታና ባጀት ወጥቶ ገንዘቡ ወጪ ሆኖ ህንጻው ተሰራ ተብሎ የህንጻ ቤትና ቁጥር ተሰጥቶት ህንጻም ሆነ ቤቶቹ ለቆጠራ ሊገኙ አለመቻላቸውን መዘገባችን ይታወሳል። ሰሞኑን የወያኔ ፓርላማ በጉዳዩ ላይ ከወያኔ ከተማ ልማት ሚኒስትር ጋር ባደረገው ውይይት ሚኒስትሩ ጠፉ የተባሉ የኮንዶሚኒየም ህንጻዎችን በሚመለከት እንደሚያጣራ ገልጿል። ዘረፋና ስርቆቱ መፈጸሙ ከተገለጠ ከወራት በኋላ ማጣራት ይደረጋል መባሉ ጉዳዩን አድበስብሶ ለማለፍ የተደረገ ሙከራ ተደርጎ ተወስዷል። የሶማሊያ የዜና ምንጭ የሆነው ሸበሌ ሚዲያ ሰኞ ዕለት እንደዘገበው በማዕከላዊ ሶማሊያ በበልደወይን ከተማ አቅራቢያ አልሽባብ በሶማሊያና በወያኔ ወታደሮች ላይ መጠነ ሰፊ ጥቃት ማድረሱን የአካባቢው ነዋሪዎችን ዋቢ በማድረግ አስታውቋል። የበልደወይን አካባቢ ነዋሪዎች ለሸበሌ እንደገለጹት አልጋን አቅራቢያ ያለ የጦር ሰፈር ላይ በሁሉም አቅጣጫ ጥቃት ተሰንዝሮ እንደነበረ፣ የፊት ለፊት ጦርነቶችን በአልሽባብና በወያኔ የሶማሌ ወታደሮች መካከል መካሄዱን በመግለጽ ስለደረሰው ጉዳት ግን የሚያውቁት ነገር እንደሌለ ተናግረዋል። የወያኔ አገዛዝ በየትኛውም ወታደራዊ ግጭትና ውጊያ ስለሚደርስበት ጉዳት ተናግሮ የማያውቅ ሲሆን፣ ምናልባትም የሶማሊያ መንግስትም በጉዳዩ ላይ ዝምታን እንዲመርጥ ሳይገፋፋው እንዳልቀረ ተገምቷል። አልሽባብ ከሶማሊያ ከተሞች ውስጥ በአፍሪካ ህብረት ሰላም አስከባሪ ቢባረርም ዛሬም ድንገተኛ ጥቃትና የፊት ለፊት ውጊያ የሚያደርግባቸው ግዚያቶች እየበረከቱ መጥተዋል። አልሽባብ ዘግይቶ በሰጠው መግለጫ በጥቃቱ በትንሹ 6 ገድሎ 20 ማቁሰሉን ይፋ አድርጓል። በኢትዮጵያ አትሌቲክስ ስፖርት ውስጥ አብይ ሚናና ቦታ የነበራቸው ዶክተር ወልደ መስቀል ኮስትሬ እሁድ ግንቦት 7 ቀን 2008 ዓ.ም አርፈዋል። የዶክተር ወልደ መስቀል ኮስትሬ የቀብር ስነ ስርዓት በዛሬው ዕለት በቅድስት ስላሴ ካቴድራል ዘመዶ ወዳጅ አክባሪና ስፖርት አፍቃሪ በተገኘበትም ተፈጽሟል። ዶክተር ወልደ መስቀል ኮስትሬ በርካታ ታዋቂ አትሌቶችን የመለመሉ ያሰለጠኑና ለውጤት ያበቁ አንጋፋ አሰልጣኝ እንደነበሩ ታውቋል። የዓለም አቀፉ አትሌቲክስ ፌዴሬሽን የዶክተር ወልደ መስቀል ኮስትሬን ዜና እረፍት በታላቅ ሀዘን መስማቱን በመግለጽ ሰኞ ዕለት መግለጫ ያወጣ ሲሆን ዓለም አቀፉ አትሌቲክስ ፌዴሬሽን ምርጥ አሰልጣኝ ተብለው እንደ አውሮፓውያን አቆጣጠር በ2006 ዓ.ም መሸለማቸውንም አስታውሷል። በሌላ በኩል ደግሞ በብራዚል ለሚደረገው ለ31ኛው የኦሎምፒክ ውድድር በአትሌቲክስ ተወዳዳሪ የሆኑ 66 አትሌቶችና 11 አሰልጣኞች መመረጣቸው ታውቋል። በዚህ ምርጫ የማራቶን ሯጮች ያልተካተቱ መሆናቸውም ታውቋል።
የናይጄሪያ ወታደራዊ ተቋም ከጥቂት ቀናት በፊት የነዳጅ ማምረቻ ቦታዎችንና የነዳጅ ማስተላለፊያ ቱቦችን ያጠቃው ራሱን የናይጄሪያ ደልታ ተበቃዎች በሚል ስም የሚጠራው ድርጅት አባል ናቸው ተብለው የሚጠረጠሩ በርካታ ሰዎችን በቁጥጥር ስር ማድረጉ ገልጿል። ከቀናት በፊት የዚህ ድርጅት አባላት ባደረሱት ጥቃት ሼቭሮን የተባለው የነዳጅ አውጪ ኩባንያ ስራው መስተጓጎሉና የነዳጅ ምርቱንም የቀነሰ መሆኑ ይታወቃል። ናይጄሪያ በዓለም ካሉ ከፍተኛ ነዳጅ አምራች ሀገሮች ውስጥ አንዷ ስትሆን ነዳጅ በሚወጣበት በዴልታ አካባቢ የሚኖር አብዛኛው ሕዝብ በከፍተኛ ድህነት የሚኖር መሆኑ ይታወቃል። ከጥቂት ዓመታት በፊት የነዳጅ ምርት ገቢ ለአካባቢው ሕዝብ ይዳረስ በሚል መፈክር እንቅስቃሴ የጀመረው የአማጽያን ቡድን ተከታታይ ጥቃቶችን ሲፈጽም መቆየቱም ይታወቃል። የናይጀር ዴልታ ተበቃዎች በሚል ስም የሚጠራው ቡድንን የመሰረቱት እነማን እንደሆኑ ባይታወቅም ቀደም ብሎ ከነበረው እንቅስቃሴ ጋር የተያያዘ ነው የሚል ግምትም እየተሰጠ ይገኛል። የናይጄሪያ መንግስት የድርጅቱን አባላት መያዙንና እንቅስቃሴውን ማዳከሙን ቢገልጽም ለችግሩ መፍትሄ እስካልሰጠ ድረስ ችግሩ መቀጠሉ አይቀርም በማለት ብዙ ሰዎች ግምታዊ አስተያየትን ይሰጣሉ። የሃያ አምስት አገሮች ተወካዮች በቬና ባደረጉት ስብሰባ በቅርቡ ለተቋቋመው ለሊቢያ ለአንድነት መንግስት የወታደራዊ ስልጠናና የመሳሪያ እርዳታ ለማድረግ የተስማሙ መሆናቸው ተነገረ። የአሜሪካው የውጭ ጉዳይ ኃላፊ ሚስተር ኬሪና የጣሊያኑ የውጭ ጉዳይ ሚኒስትር እንዲሁም የሃያ አምስት አገሮች ተወካዮች በተገኙበት በቬና የተደረገው ስብሰባ በሊቢያ ላይ የተደረገው የመሳሪያ ማዕቀብ ለአንድነት መንግስቱ ብቻ እንዲነሳና የአንድነት መንግስቱ ወታደራዊ ኃይል የመሳሪያ እርዳታ ተደርጎለት እንዲጠናከር ወስነዋል። በሊቢያ እየጠነከረ የመጣውን የአይሲስ ቡድን ለመቋቋም በአንድነት መንግስቱ ስር ያለውን ወታደራዊ ኃይል ማጠናከር አማራጭ የሌለው ሆኖ ተገኝቷል ተብሏል። በቬናው ስብሰባ የሊቢያ አንድነት መንግስት ጠቅላይ ሚኒስትር ፎዋድ የወታደራዊ ስልጠናና የመሳሪያ እርዳታ የጠየቁ ሲሆን በስብሰባ ላይ የነበሩት የመንግስታት ተወካዮች እርዳታ ለማድረግ መስማማታቸው ታውቋል። አይሲስ የተባለው አሸባሪ ቡድን በሊቢያ ወደ 5000 የሚገመት ጦር ያለው መሆኑን የሚታወቅ ሲሆን ከዚህ በፊት በርካታ ጥቃቶች አካሄዶ ጉዳት ያደረሰ መሆኑን በተደጋጋሚ ተዘግቧል። የመሳሪያው ማዕቀብ ለሌሎች የሊቢያ ሚሊሻ ክፍሎች ያልተነሳ መሆኑን ተገልጿል። የኡጋንዳው ፕሬዝዳንት ሙሴቪኒ የ42 ዓመት ልጃቸውን የሜጀር ጀነራልነት ማዕረግ እድገት መስጠታቸው ስልጣናቸውን እንዲተካ ከመፈለግ ነው የሚለውን ጥርጣሬ በሰፊው ያስፋፋ መሆኑ ተገለጸ። የፕሬዝዳንት ሙሴቪኒ ልጅ የፕሬዝዳንቱና የሌሎች ከፍተኛ ባለስልጣኖች ጠባቂና የክብር ዘብ የሆነው ወታደራዊ ክፍል ከፍተኛ መኮንን ሲሆን ላለፉት 30 ዓመት በስልጣን ላይ ያሉት ሙሴቪኒ በሆነ ምክንያት ቢሞቱ ልጃቸው ስልጣን እንዲረከብ ሁኔታውን እንዲያመቻቹ መሆኑን ብዙ የኡጋንዳ ዜጎች እየተነጋገሩበት ይገኛሉ። አይቢሲ በሚል ምህጻረ ቃል የሚጠራውን የኬንያ የምርጫ ቦርድና የድንበር ኮሚሽን አድላዊ አሰራር በመቃወም ሰኞ ግንቦት 8 ቀን በመቶች የሚቆጠሩ ኬንያውያን በዋና ከተማው በናይሮቢ በሚገኝ የድርጅት ጽህፈት ቤት በር ላይ ትዕይንተ ህዝብ ያካሄዱ ሲሆን ድርጅቱ እንዲዘጋ እንዲሁም አባላቱ ራሳቸውን ከድርጅቱ እንዲያገሉ አገልግሎታቸውን እንዲያቋርጡ ጠይቀዋል። ነጻና ፍትሃዊ ምርጫ እንዲካሄድ የምርጫ ቦርዱ ይፍረስ በሚል መፈክር ዙሪያ የተሰባሰበው የሰኞ ዕለት የተቃውሞ ሰልፍ ወር ባልሞላ ጊዜ ውስጥ ከተካሄዱ ሰልፎች መካከል ሶስተኛው ሲሆን ፖሊስ ሰልፈኛውን ለመበተን ውሃ፣ አስለቃሽ ጭስና ቆመጥ ተጠቅሟል። ሰልፈኛው ባጸፋው በፖሊስ ላይ ድንጋይ በመወርወር ራሱን ለመከላከል ሞክሯል በማለት የዜና ምንጮች ዘግበዋል። በኬንያ የፕሬዝዳንታዊም ሆነ የፓርላማ ምርጫ ከነሐሴ 2009 ዓ.ም በፊት እንደማይካሄድ የታወቀ ሲሆን የአገሪቱ ፖለቲከኞች ደጋፊዎቻቸውን ለማበራከት የቅስቀሳ ስራቸውን ከወዲሁ መጀመራቸው ታውቋል። ከሶስት ዓመት በፊት በአገሪቱ የተካሄደውን ብሔራዊ ምርጫ ተከትሎ የተነሳው ግጭት የበርካታ ኬንያውያንን ሕይወት ያጠፋ መሆኑ ይታወሳል። በሚቀጥለው ፕሬዝዳንታዊ ምርጫ ይወዳደራሉ ተብለው የሚጠበቁት ፕሬዝዳንት ኡሁሩ ኬንያታ ደጋፊዎቻቸው የጎዳና ላይ ነውጥ እንዳያካሄዱ ተማጽነዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Don't know I'm in a home, now I'm in a bind. አው ሴት ነኝ እስላምም ሁን ክርስቲያን ታዛጅም ሁን ባለስልጣን ጻድቃንም ሁን ኃጢአተኛ የጦር መሪ ፈራጅ ዳኛ ምሁርም ሁን ተመራማሪ አራሽ ገበሬ የፋብሪካ ሰሪ ንጉስም ሁን ፕሬዝዳንት የአገር መሪ መንገድ ጠራጊም ሁን ወርቅ አንጣሪ የነጻነት ታጋይ የመብት ተከራካሪ አውኔኒ ሴቲቱ ቀጥ ብለ እንድትሄድ የፈጠርኩል የጀርባህን አከርካሪ አው እኔኔ አረገሽ ስባል ከደስታ በስተቀር ለደቂቃ ያላዘንኩ ሞቅ ካለው ጓዳ ለዘጠኝ ወር የተሸከምኩ ወደዚህ ዓለም ብቅ ስትል የመጀመሪያ ልቅሶሁን በሰቀቀን የተካፈልኩ አው እኔንም ሴቲት የዚች ዓለም ቅመም የሁሉም መድኃኒት የአልበርት አይንስታይን ሊዮናርዶ ዳ ቪንቺ አውሮፕላኑን የፈጠሩ ሁለት ወንድማማች የሼክስፒርና የሎረንስ ጸጋዬ ዕውቁ ባለቅኔ ያንን ሐማቱማ ኃይሉ ጎመራውን የፈጠርኩኝ እኔ አው እኔንም ሴቲት ፍርሃት ያልወጠረኝ የነጻነት ታጋይ የህዝቡ ወታደር ጥላ መከለያ ዋልታና ማገር እኔ ለመሆኔ የሰው ዘሮች እናት አትሻምርም አትፈልግም ጥናት አሁኔ ነኝ ሴቲት ወላጅ የና አብራሽ የነትር ሴት የጸጋዬ ደብተራው የጋይም የገለብ ደፍላ የማርቲን ሉተር ኪንግ የማልከም ኤክስ የማንዴላ የምርሳው ካሳ የሚኒሊክ እናም የጣይቱ የበላይ ዘለቀ የባልቻባ ነፍሶ ወላጅ ነኝ ሴቲቱ ስንት ጀብዱ ሰርተው ስማቸው ያልተነሳ በቅኝ ጊዜዎች ላይ ያኖሩ ጠባሳ ባለታሪኮቹ የኢትዮጵያ አርበኞች ካላወቅ ተረዳ ናቸው የኔ ልጆች እናም አታውቅም እንዳው ልንገር የመተንፈሻ ሳምባ የደም ስር የነጻነት ምልክት የክብር አውኔኒንግ ሴቲት አገር ስለዚህም ክብር ይኖር አው ሴት ነኝ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ አርባአንድ ቁጥር ስድስት መጋቢት 2008 ዓመተ ምህረት የሴቶች ተሳትፎ ለትግሉ ወሳኝ ነው። የኢትዮጵያ ህዝብ ለዘመናት የታገለላቸውና ክቡር ህይወቱን የገበረላቸው መሰረታዊ የመብት ጥያቄዎች ዛሬም ምላሽ አላገኙም። ወያኔና ባዕዳኑ በኢትዮጵያ ሰላም ሰፈነ፣ የኢኮኖሚ እድገት ተመዘገበ፣ ማህበራዊ ጭቆናዎች ተወገዱ በማለት ቢሳለቁም ህዝቡ ሰብዕናውንና ክብሩን የዜግነት መብቱን ለማስጠበቅና እውን እንዲሆኑ ለማድረግ በሚችለው መንገድ ሁሉ አምባገነኖችን ከመታገል አላቆመም። ከተማሪው እንቅስቃሴ ጀምሮ ተራማጅ ምሁራን በተለይም በኢህአፓ ዙሪያ የተሰባሰቡትና መሰረታዊ ለውጥን ያቀነቀኑት ወጣቶች ካነሷቸው አብይ መፈክሮች ውስጥ አንዱና የዴሞክራሲያዊ መብቶች ጥያቄ አካል የሆነው የሴቶች የጾታና የእኩልነት ጥያቄ ዛሬም ምላሽ ሳያገኝ ወቅታዊነቱን እንደተላበሰ ይገኛል። ዴሞክራሲ ስንል የብዙሃኑ መብት ዓለምንም ገደብ መከበሩን ማመልከታችን መሆኑ በሚገባ ሊታወቅና ከፍ ብሎ ሊስተጋባ ይገባል። ከዛሬ 44 ዓመት በፊት ኢህአፓ የዜጎች ዴሞክራሲያዊና ሰብአዊ መብቶች አለገደብ ይከበሩ የሚለው መፈክር አንግቦ ሲታገል፣ በቅድሚያና በዋናነት ደረጃ የህብረተሰቡ ግማሽ አካል የሆኑት የብዙሃን ሴቶች የጾታና የእኩልነት መብት መከበርና መረጋገጥን ጭምር የሚያካትት ነበር። ዛሬም ነው። ጥቂቶች ባለመብት ሆነው ብዙሃኑ መብት አልባ በሆነበት ሁኔታ ዴሞክራሲ አለ ማለት አይን ባወጣ መንገድ ማታለል ወይም ተጨፈኑ ላሞኛችሁ ማለት ነው። በየካቲት 1966 ዓመተ ምህረት ህዝባዊ አብዮት ወቅትም የኢትዮጵያ ጭቁን ሴቶች ከዳር እስከ ዳር አንግበው የተነሱት የመብት ጥያቄና ለመሰረታዊ ለውጥ እውን መሆን በቆራጥነት ያደረጉት ሁለገብ ትግል ሁሌም የሚዘከር ታሪክ የመዘገበው ሀቅ ነው። በጣሊያን ወረራ ወቅት ፋሽስትን ከሀገር ለማባረር በተደረገው ግብግብና በየካቲት አብዮት ደርግን ለማስወገድ በተደረገው ትግል ሴቶች በገጠርም በከተሞች ሙሉ ተሳትፎን በማድረግ አለ ሴቶች ተሳትፎ የሀገር ነጻነትን አንድነትንና ሉዓላዊነትን ማስጠበቅ የማይቻል መሆኑን አስረግጠዋል። ያ ደማቅ የትግል ተሳትፏቸው ዛሬም ሊደገም ባለመቻሉ የትግላችንን ደካማ ጎን የሚጠቅም ሆኖ ይገኛል። የዴሞክራሲ እውን መሆን ማለት በቋንቋ ላይ የተመሰረተ ክልልን በመፍጠር የሚገለጽ አይደለም። ይልቁንም በፖለቲካው፣ በኢኮኖሚውና በማህበራዊው መስክ ሙሉ የሆነ የመብት መከበርን መረጋገጥን ይመለከታል። ሴቶች የመብታቸው ተጠቃሚና በመብታቸውም የዓለምንም ተጽዕኖ ተገልጋይ መሆን ይኖርባቸዋል። በኢትዮጵያ ታሪክ ሴቶች የተጫወቱት ሚና በጣም ከፍተኛ እንደነበር የማይካድ ነው። ጀግና ተብሎ ከሚደነቀው ወንድ ጀርባ ሁሉ አያሌ ጀግና ሴቶች ነበሩ። ዛሬም በርካታዎች አሉ። ኢትዮጵያውያን ሴቶች ግፍና ጭቆናን አሻፈረኝ ብሎ በመታገልና ክቡር ሕይወታቸውን ጭምር ለሕዝብና ለአገር ሲሉ መሥዋዕት አድርገዋል። እዚህ ላይ ለምሳሌ በአድዋ ላይ ድል ያደረጉትን ገድል ያስታውሷል። ዛሬም ከፍተኛ መሥዋዕትነትን እየከፈሉ ይገኛሉ። ሴቶች የእድገት ቀያሽ፣ የታሪክ ገንቢ፣ አምራችና አምራች ኃይልን የሚያፈሩ እናቶች ጭምር በመሆናቸው ባንዳገር የኢኮኖሚያዊ ፖለቲካዊና ማህበራዊ እንቅስቃሴ ውስጥ ያላቸው ድርሻ ሁለገብ የሆነ ሚናን በማህበረሰቡ ውስጥ እንዲጫወቱ አድርጓቸዋል። ሴቶች ግማሽ ሰማይን ደግፈው አቁመውታል የሚባለው ለይስሙላ አይደለም። ሴቶች ዴሞክራሲያዊ ስርዓት ባልሰፈነበትና የሰብአዊ መብቶች ባልተከበሩበት ሁኔታ ውስጥ ለሀገራቸው ኢኮኖሚና ልማት ከሚያበረክቱት አስተዋጽኦ አንጻር ሲታይ የሚደርስባቸው ባህላዊና ኢኮኖሚያዊ ተጽዕኖ እጅግ የከፋ በመሆኑ መብታቸው ተከብሮ የድካማቸው ፍሬ ውጤት ተጠቃሚ ሆነው አያቆም። ለዚህም ተጨባጭ ማስረጃ የሚሆነው ሴቶች ለሀገራችን ኢኮኖሚያዊ እንቅስቃሴ የሚያበረክቱት አስተዋጽኦ በቀን በአማካይ ከ17 ሰዓታት በላይ በአድካሚ ስራ ላይ የሚጠመዱ ለመሆናቸው ከጥናቶች ከተገኙ መረጃዎች ለማወቅ መቻሉ ነው። በተለይ በገጠሩ በእርሻው ክፍለ ኢኮኖሚ የተሰማሩ ሴቶች ከላይ ለመጥቀስ ከሞከርነው ሰዓታት በላይ አድካሚና ለጤና ጠንቅ በሆኑ የሥራ መስኮች ጭምር ተሰማርተው ይገኛሉ። ተፈጥሮ ባጎናጸፈቻቸው የሴትነት የእናትነት ተፈጥሮ የተነሳ የአገሪቱ የወደፊት ብሩህ ተስፋን ተረካቢ ሆነውን አዲስና ወጣት ትውልድ የሚያፈሩ በመሆናቸው ከእርግዝና ጊዜ አንስቶ እስከ ወልዶ ማሳደግ ድረስ ባለው ሂደት ውስጥ የነቃ ተሳትፎ ስላላቸውም በልጅ ማሳደግ ሂደት ውስጥ ጥሩም ሆነ መጥፎ ባህሪን ለልጆቻቸው የማስተላለፍ ወሳኝ የሆነ ሚናን ይጫወታሉ። ሴቶች በሚኖሩበት ማህበረሰብ ውስጥ የሚያደርጉት ማህበራዊና ባህላዊ ተሳትፎ እጅግ ከፍተኛ በመሆኑ የተነሳ ባሉታዊም ሆነ ባውንታዊ መልኩ የሚያደርጓቸው አስተዋጽኦዎች የሚኖሯቸው አንደምታዎች በቀላሉ የሚገመት አይደለም። ከላይ ለመግለጽ እንደሞከርነው ይህንን ከባድ ኃላፊነትና ድርሻን የተሸከሙት የህብረተሰቡ ግማሽ አካል የሆኑት ሴቶች ከሚደርስባቸው ኢኮኖሚያዊ ባህላዊና ፖለቲካዊ ተጽዕኖ የተነሳ ከወንዶች እኩል ያገራቸው የጥቅም ተቋዳሽ ለመሆን አልቻሉም። ሴቶች በአጼውና በወታደራዊው የደርግ አገዛዞች ከደረሱባቸው ባህላዊና ኢኮኖሚያዊ በደሎች በከፋ ሁኔታ በጎጠኛው የወያኔ አገዛዝ የሚደርስባቸው ግፍና በደል እጅግ የከፋና የመረረ ነው። ቀደም ሲል በአገር ደረጃ በተደራጁ እንደ ሰራተኛ ማህበር፣ መምህራን ማህበር ወዘተ ውስጥ ሲያካሂዱት የነበረው ትግል ዛሬ በወያኔ ጎጠኛ ፖሊሲ እንዲጠፋና እንዲደበዝዝ ሆኗል። ስለሆነም ሴቶች በሁሉም መስክ መብታቸው ተረግጦና በስርዓቶቹ ተጨቁነው እንደቆዩ ማንም ሊክድ አይችልም። ኢትዮጵያውያን ዛሬ ከወያኔ የጥፋት ተግባርና የዘረኝነት ተውሳክ ለመላቀቅ በሚያደርጉት ትግል ውስጥ የሴቶች ጉልህና ቀጥተኛ ተሳትፎ መኖሩ ለትግሉ መሳካትና ግብ መምታት አስፈላጊ ብቻ ሳይሆን አንገብጋቢ ጭምር ነው። የህብረተሰቡ ግማሽ አካል የሆኑት ሴቶች ያልተሳተፉበት ህዝባዊ ትግል ለድል መብቃት እንደማይቻል ሊሰመርበት ይገባል። በህብረተሰቡ ውስጥ የሴቶች ተሳትፎና የእኩልነት መብት መከበር በህግ መደንገግና በተግባርም መረጋገጥ ይኖርበታል። ስለዚህም ሴቶች በሴትነታቸው ጎጥና ክልል ሳይገድባቸው በአገር አቀፍ ደረጃ በጾታቸው በሴትነታቸው የመደራጀት መብታቸው መከበር አስፈላጊ ነው። ያለምንም ገደብ በነጻ መደራጀት የሴቶች የራሳቸው ሥራና መብት ሲሆን፣ ለዚህም ጥረታቸው ተግባራዊነት ከህብረተሰቡ ያላሰለሰ ድጋፍ ሊደረግላቸው ይገባል። ኢትዮጵያውያን ሴቶች በክልልና በጎጥ ባልተገደበና ነጻ በሆነ ማህበር ስር ለመደራጀት የሚያደርጉት ትግል ከአገዛዙ ጋር ሲያጋጫቸውና ቅራኔ ውስጥ ሲከታቸው መቆየቱ ዛሬ አሌ የሚባል አይደለም። ስለዚህም ከአገዛዙ በደልና ጭቆና ጭፍን ቁጥጥር ለመላቀቅ ሴቶች ምስጢራዊ አደረጃጀት በመጠቀም ለመብታቸው አልፎም ለአጠቃላዩ አገራዊ ትግል ሊሰለፉ ይችላሉ። በፖለቲካው መስክ የሴቶችን ትግል ለማጎልበት ያላሰለሰ ትምህርትና ቅስቀሳን መስጠት አስፈላጊ ሲሆን፣ ሴቶችን የሚጎዱ ህጎች ሁሉ እንዲሰረዙ፣ የሴቶችን መብት የሚያስከብሩ ድንጋጌዎች እንዲወጡ መታገል ለእኩልነት የቆሙ ዜጎችን ሁሉ ይመለከታል። دهنت باگراتشن مدر سر سدو زاري بغترم هون بكتما هزبو بچه گرارنگا ايه تطبسه ايگنيان. بتلي بغترو ياغريتو كفر يمينورو آداغي هزاناتنا يمياتبو الناتوش بكفتن يهونيتا لرهابو سلبا هونوال. ያርሷደሩ የኢኮኖሚ ዋልታ የሆኑት የቤት እንስሳትም በውሃና በግጦሽ ሳር እጥረት ምክንያት ባሰቃቂ ሁኔታ እየሞቱ ያሞራና የዱራራዎች ሳይ መሆናቸው ቀጥሏል። ለዚህ አደጋና ችግር በዋናነት መንስኤው አገዛዙ የሚከተለው የተሳሳተ የኢኮኖሚ ፖሊሲ ሲሆን ከዚሁ ጋር በተጓዳኝ የጤና አገልግሎት የንጹህ መጠጥ ውሃና የማህበራዊ ግልጋሎቶች አለመስፋፋት ሁኔታውን የበለጠ እንዲከብድና እንዲስፋፋ አድርገውታል። በየጊዜው ሳይቋርጥና እያደባ የሚጎበኘንን ረሃብ ከሚያባብሱት ሁኔታዎች መካከል አንዳንዶቹን ለመጥቀስ የአካባቢ መጎዳት፣ ተገቢ ያልሆነ የመሬት አጠቃቀም፣ በሚገባ ተጠኑ በባዕዳን ባለትጃሮች የሚገነቡት ኢንዱስትሪዎች፣ ሰፋፊ እርሻዎችና የማዕድን ቁፋሮች ያፈርና የውሃ ሀብታችንን እየበከለውና እያባከነው ሲሆን ከዚሁ ጋር ሳይተከስ የማይታለፈው ደግሞ ከማገዶና ከግንባታ ፍላጎት ማደግ ጋር ተያይዞ ደን ባስደንጋጭ ደረጃ እየተመነጠረ መሆኑ ነው። በጋምቤላ የደረሰው ብቻ ለዚህ በቂ ምስክር ይሆናል። እነዚህ ሁኔታዎች ደግሞ ከባድ የሆነ የአየር ብክለትና የአካባቢ ጉዳት ባገሪቱን ህዝብና ተፈጥሮ ሀብት ላይ እያደረሱ ይገኛሉ። የትላልቅ ግድብ ግንባታም ኃላፊነት በጎደላቸው ከህዝቡ በተነጠሉና ኪሳቸውን ለማደለብና ስማቸውን ለማጉላት ሲሉ ብቻ በቆሙ የአገር መሪዎች መገንባታቸው የአካባቢ ደህንነት ጠንቅ ነው ከተባለ ቆይቷል። በእነዚህም ጥፋቶች የተነሳ በግንባር ቀደምትነት በአብዛኛው ሰለባና ተጎጂ የሚሆኑት አዳጊ የሆኑ ህፃናትና ሴቶች ናቸው። ዛሬ በጋድ እንደሚታየው በአገራችን ታሪክ ታይቶና ተሰምቶ በማይታወቅ ሁኔታ በየጊዜው ቁጣቸውን በአሃዝ ለመጥቀስ በሚዘገንን መልኩ በርካታ ህፃናትና ወጣት ሴቶች በጉዲፈቻ ስም ለባዕዳን በወያኔ መልካም ፈቃድና ይሁንታ እንደሸቀጥ ይሸጣሉ፣ ይለወጣሉ። የወያኔ ባለስልጣናትና ካድሬዎች ከአረብ አገር ደላሎች ጋር በመመሳጠር ዳቅመ ሔዋን ያልደረሱ ወጣት ሴቶችንና ህፃናትን ከፍተኛ ገንዘብ እየተቀበሉ በቦሌ በየጊዜው ያስኮበልላሉ። ከዚህ በተጨማሪም ከአገዛዙ ካድሬዎች ጋር በመመሳጠር ህገወጥ በሆነ መንገድ በመቶ ሺዎች የሚቆጠሩ ወጣት ሴቶች የተሻለ ኑሮና ስራ ፍለጋ በሚል ከሚወዷቸው ወላጆቻቸውና ውድ አገራቸው ተለጥለው የአገራቸውን ድንበር በእግራቸው አቋርጠው ወደ ባዕድ አገር ይሰደዳሉ። ከሚሰደዱት ውስጥ አብዛኞቹ በስደት ጉዟቸው የዱር አራዊት ሲሳይ፣ የባህር ላይ ሰለባም ይሆናሉ። ከዚህም ሌላ በየበረሃውና በስደት በሚገኙባቸው የአረብ አገራት እየተደፈሩ በአሰቃቂ ሁኔታ ለሞት ሲዳረጉ የተቀሩት ደግሞ በባዕዳን እስር ቤቶች እንዲሰቃዩና ለአእምሮ በሽታም እንዲጋለጡ ተደርገዋል። የህብረተሰቡ ግማሽ አካል የሆኑት ሴቶች በሁለተኛ ደረጃ ዜግነት ተፈርጀው ለአደጋ ተጋልጠው እያለ ሀገር ደህንነትና እድገት አታገኝም። ከጠቅላላው ህብረተሰብ ቁጥር ግማሽ የሚሆኑ ሴቶች ሆነው በየትኛውም የትምህርት ተሳትፎ ከወንዶች ጋር ሲነጻጸር የሴቶቹ ቁጥር እጅግ ያነሰ ነው። በሴቶች ላይ በባህልና በሃይማኖት የሚደርሰው ተጽዕኖ እንደትናንቱ ዛሬም እንደቀጠለ ነው። አገራችን በሁለገብ እድገት ልታስመዘግብ የምትችለው ሴቶች ካሉ ከኋላ ቀርነትና ከጾታ ተጽዕኖ በተላቀቀ ሁኔታ ከወንዶች እኩል እድል ተሰጥቷቸው ተጠቃሚ እንዲሆኑ ሲደረግ ጭምር ነው። ጥናቶች እንደሚያመለክቱት ዛሬ በከተማ ውስጥ የሚገኙ ስርዓት ሴቶች ቁጥር ከወንዶች ጋር ሲነጻጸር ከእጥፍ በላይ ሲሆን በገጠር ደግሞ ከአራትና አምስት እጥፍ በላይ ነው። በአገራችን የአምራች ሴቶች ጉልበት የሚፈሰው በአብዛኛው አድካቢ መሆነ በግብርናው የኢኮኖሚ ዘርፍ ነው። ሴቶች በእርሻው የምርት ሂደት ውስጥ ባላቸው ተሳትፎ እንስሳትን በማለብ፣ የእንስሳትን በረት በመጥረግ፣ ኩበትን ለማምረት በትን በመጠፍጠፍ፣ ማገዶ በመልቀም፣ በአረም፣ بقول قالوا إن بعد شداوزة كفتن يون إقonomي أو يمينا إتشاو تعلو. كأرشاس راوم باشجر بقدر أهل بمفتشت وهان كرجمركة كمتو تشكمو لبيت بمعرف مجب بمفصل سيدكمو إتايال. زاري من دتنانتو بكتموش بمامرچاننا ما كفافيا انجيهم باقل قلوت مسجادرش توجوست لتمساساي سرا كوندوش باننسا دموز يمي كتاروت سيتوش ناجو وياني يميانا فالت يلوت اننا ترانسفورميشن اگرن لبعدان كبرتيوش يمشت پوليسيو بواننانت سلباي هونوت سيتوش ناجو زاري ياغراتشي نيگتر لم مريتوشنا سفافي كتما بوتاوش يتيازوست ببعدان تجاروش نو بالنزيو بالهابتوش بتيازو تيرشا تقوامات النفابريكا وچوست بغف قلبتاچو يمي بزبزونا لمهبراوي كوسوش يتقالتو بافزانيو سيتوش ناچو كالنزيو وستم بامزانيو لاكما هيوان يالدرسو بزكتانيا عدمي كللوست يالدو ناچو يالت نرواتشون لماشن نفسيرو يولدواتشون هسانات لجوتشاتشون بجرباتشون دازلو لتنا اجيك تنكي هونو كيميكالو تشن بميت تكامو يسرازر فوش بابا بارشاوش بقودان نبتر كاچر كفابريكاوش وزتا تسامارتو يميسرو الناتو تشننا ودتا سيتوش يتنا واسطن نايري اللا جوسي هون يمياغن يوتك في يام بتعم زكتان يانو اقزازو بميار رمدو يتساساتا يه ايكونومي پوليسي يتنسا باكتا تا قلبتا اچو كمي بزبزو سيتوش كوتر بالتنا النسونيتا لتشعل سرعنا لتشعل قبيب بمي كغتر ودكتما بمفلس لسيتنيا داري النتنا لأدنزاج إلس يتقال لتوسيطوش كتر كاللفوت سرعتوش قارسي النتاثر اجيك أسفرنا أسدنجاجنو فزيهو ماهباراوي تنكي تنسا كتداروش ميول دواتشون هسانات بچاتشون لما سادق يمي قدلو سيتوش كتر بركات داسيهون ينزيم هسانات يودفي تتعفن تا مليون اندميش المقمتو أسچنقاري أيهونم ያገራችን የጤና ይዞታ እጅግ ደካማ ከመሆኑ የተነሳ በቀላሉ መከላከልና መወገድ የሚቻሉ ተላላፊ የሆኑ እንደ HIV AIDS የሳምባ ነቀርሳ የወባ በሽታና ኮሌራ ወዘተ በመሳሰሉት በሽታዎች ተጠቂዎቹ በአብዛኛው ለሞት ሰለባ የሆኑት ወጣት ሴቶችና እናቶች ናቸው። በገራችን ዛሬ ከሚሞቱት እናቶች በመቶ 17 የሚሆኑት በወሊድና ከወሊድ ጋር በተያያዙ ምክንያቶች ነው። በተላላፊነቱና በገዳይነቱ የሚታወቀው የኤችአይቪ ኤድስ በሽታ በማገርሸት የተነሳ የበርካታ እናቶችንና ወጣት ሴቶችን ህይወት ስቃይ ከፍ እያደረገና እየከተፈም ይገኛል። ዛሬ በሀገራችን በረሃብ የሚጠበሰው ህዝብ ቁጥር ከ10 ሚሊዮን በላይ መሆኑን የውጭ ብዙሃን መገናኛዎች በስፋት የዘገቡት ሲሆን እስከ መጪው ሚያዝያ ወር ድረስ በቂ የሆነ የምግብ እርዳታ ካልደረሰ በሰው ህይወት ላይ በተለይ በእናቶችና በህፃናት ላይ ሊደርስ የሚችለው አደጋ አሰቃቂ እንደሚሆን እየተተነበየ ነው። ተደጋግሞ መነገር ያለበት ደግሞ ለዚህ ሁሉ በህዝብ ላይ ለደረሰውና ለሚደርሰው መከራና ስቃይ ተጠያቂው በስልጣን ላይ ያለው አገዛዝ የሚከተለው ብልሹ ፖሊሲ መሆኑ ነው። ወያኔ በሚያራምደው የጎሳ ፖለቲካ በዋናነት ሰለባ የሆኑት ሴቶች ናቸው ስንል ያለ ምክንያት አይደለም። ወያኔ ብዙሃኑን የኢትዮጵያ ህዝብ በጎሳ ከፋፍሎ ጥላቻና ፍራቻን በማስፋፋት የኢትዮጵያ ህዝብ አብይ እሴት የሆነውን መተሳሰብና መተማመንን ሸርሽሯል። የማህበረሰብ ዋልታና መሰረት የሆነውን ቤተሰብ ጭምር እንዲናጋና እንዲናጅ አድርጓል። በአጠቃላይ በስልጣን ላይ ያለው አናሳ ቡድን ከፍጥረቱ ጎጠኛና አምባገነናዊ በመሆኑ የህዝብን መሰረታዊና ዴሞክራሲያዊ የሆኑ ጥያቄዎችን በአግባቡ ሊያስተናግድ ቀርቶ የዴሞክራሲ ጠረን ሸጥቶትም ስለማያውቅ የሴቶችን መብትና የእኩልነት ጥያቄ በአግባቡ ለመመለስ ያለው ባህሪ አይፈቅድለትም። ስለሆነም የሴቶች መብት ይከበር፣ የእኩልነት መብታቸው ይረጋገጥ፣ ሴቶች የስልጣን ባለቤትነቱን በእኩልነት ይካፈሉ ብሎ መታገል ወቅታዊ ተገቢና አንገብጋቢም ነው ብሎ ኢሃፓ ዛሬም ያምናል። በድርጅቱ የፖለቲካ መርሃ ግብር ላይ እንደሰፈረው ሴቶች በኢትዮጵያ በማህበር የመደራጀት መብት መከበር በፖለቲካው በማህበራዊ ኑሮ በትምህርት በባህልና በጤና አገልግሎት መስክ የሴቶችን ሙሉ መብት ማስጠበቅ ወሳኝ ጉዳይ ነው። በአጠቃላይ ህዝብና ሀገርን ለመታደግ አብዛኛው ኢትዮጵያዊ በጸረ ወያኔው ትግል መሳተፍ እንዳለበት ይታመናል። ብዙሃን ስንልም በቁጥርም ሆነ በህብረተሰብ ውስጥ ባላቸው ቁልፍ ቦታና አብይ የሆኑትን ሴቶች ልንዘነጋ አንችልም። ኢትዮጵያን የማዳኑ ተጋድሎ በወንዶች ብቻ የሚካሄድ አይደለም። በተጋድሎው ሴቶች በስፋትና በቀጥታ ካልተሳተፉ እናት ኢትዮጵያ መጨረሻዋ አያምርም። ሴቶችም ትምክህት በደቀነባቸው ችግርና ጋሬጣ ሁሉ ሳይደናቀፉ ሰብእናቸውን አስረግጠው ለሀገር ያደረጉት ተጋድሎ ዛሬን በማደስ ለመብታቸውና ለሀገር ስርየት ግንባር ቀደም ሆነው መደራጀትና መታገል ይጠበቅባቸዋል። ኢህአፓ ከምስረታው ጀምሮ የሴቶችን መሰረታዊ መብት መከበር አብይ ዓላማ አድርጎ የተንቀሳቀሰ ሲሆን ተግባራዊ ሆኖ ሴቶች ሙሉ በሙሉ መብታቸውን የሚቀዳጁበት ሁኔታ እንዲፈጠር እስካሁን ትግሉን ሳያቋርጥ ይገኛል። ፋሽስቱና ሰው በላው የመንግስቱ ኃይለማርያም አገዛዝ ሴቶችን ጨፍጭፏል። ማህበራቸውን አፍርሶ በቅጥረኞች ማህበር ተክቷል። ብዙዎቹን ለስደት ዳርጓል። ወያኔ ባሰንጂ በግብሩ አልተናነሰም። ስለ ሴቶች መብት እየለፈፈ ሴቶችን መብት አልባ አድርጎ እየቀጠቀጠ ከመሆኑም በላይ ለዘመናዊ ባርነትም እየሸጣቸው ነው። ዘረኛ አገዛዙ አማራ፣ ኦሮሞ፣ አኝዋክ፣ ሶማሌ ወዘተ በሚል ብቻ የተወሰነ ሳይሆን የትግራይ ሴቶችንም በካድሬነት ለሱ ከሚያገለግሉት በስተቀር መብት አልባ አድርጎ መቀጠሉ የሚታይ ነው። ህፃናትንም ለጉዲፈቻ እየሸጠ ትርፍ አካብቷል። የባህል ዝቅጠትን ሲያሰፍንና ድህነትንም ሲያስፋፋ ሴቶችን ለአደጋ ማጋለጡን ቀጥሎበታል። ለባለጌ ሼኮችና ለሌሎች ባለጌ የውጭ ዜጎች ወጣት ሴቶቻችንን ሰለባ አድርጓል ብንል ስህተት የለውም። ወያኔ ጸረ ህዝብ ነውና ጸረ ሴትም ነው። በፋሽስቱ ደርግ ጊዜ የሴቶች አስተባባሪ ኮሚቴን በማቋቋም ትግሉን ለማጠናከር የተደረገው ጥረት ይታወሳል። ወያኔም የድርጅትን ጠቀሜታ ስለሚያውቅ ሴቶችን በነጻ የመደራጀት መብት ነፍጎ የራሱን ጸረ ህዝብ ካድሬ ሴቶችን ለይስሙላ በመድረክ አውጥቶ እያሳየ መሆኑን እያየን ነው። የአንድ አገር ዜጎች ነጻነታቸውንና መብታቸውን ለማስከበር ለሚያደርጉት ትግል መደራጀታቸው አስፈላጊ ሲሆን፣ ሴቶች ደግሞ የሚደርስባቸው በደል ድርብ ድርብርብ ስለሆነ በሴትነት መደራጀታቸው ወሳኝ ነው። እንደ ህዝብ ይጨቆናሉ። እንደ ሴቶችም የወንዶች ሁሉ ወይም የአብዛኛዎቹ አሉታዊ በሆኑ ባህላዊ ወጎች ጭቆና ተበዳይ ናቸው። መብታቸውን ለማስጠበቅ በሴትነታቸው የመደራጀት መብታቸው ይከበር የሚባለውም ለዚህ ነው። ለሴቶች መብት መከበር ድርጅት ወሳኝና ቀዳሚ ሆኖ ስለሚገኝ በወያኔ አገዛዝ ለአቅመ ሔዋን ያልደረሱትን መድፈር ወይም ማባለክ ለባዕዳን ብቻ ሳይሆን ለወያኔ ባለስልጣናትም የተተወ ነው። ይህ አሳፋሪ ክስተት የቀነሰ ይምሰል እንጂ በተለይ በገጠር ለአቅመ ሔዋን ያልደረሱ ሕፃናትን ለጋብቻ መዳረጉ አሁንም አልቆመም። ሴቶች የአካላቸው ባለቤት መሆናቸውም ገና ጊዜን ጠባቂ ነው። የወያኔ አጫፋሪዎች በጤንነት መስክ ሴቶች ሁኔታቸው ተሻሽሏል ቢሉም በመሬት ላይ ያለው ሐቅ ግን ሌላ ነው። በግርዛት አካል መምተሩ፣ በልጅነት መዳሩ፣ ጠለፋ ማካሄዱ ወዘተ ዛሬም እንዳለ አለ። የአገራችን አብዛኛው ሕዝብ ወጣት በሆነበት ከነዚህም ብዙዎቹ ሴቶች መሆናቸው ራሱ የመብት ረገጣው ብዙሃኑን ሴቶች እንደሚያጠቃ የሚገልጽ ነው። በጉዳዩ ላይ ለዓመታት ብዙ የተባለና ትግል የተካሄደበት ቢሆንም መብታቸውን የማስከበር ክቡር ዓላማ ግቡን ሊመታ የሚችለው ሴቶች ከሁሉም በላይ ራሳቸው ሲንቀሳቀሱና ሲታገሉ ነው። ይህ ደግሞ በቅድሚያ እንደ ሴት መደራጀት በታጋይ ድርጅቶች ውስጥ ገብቶ የትግሉ አካል ምሰሶ መሆን ማለት ነውና ሌላ መፍትሄ መሻቱ ፋይዳ አይኖረውም። ህዝብ ራሱን ንጻ ማውጣት አለበት እንደሚባለው ሁሉ ሴቶችም የመብታቸውን ጥያቄ ራሳቸው ካልያዙትና ካልተንከባከቡት ውጤቱ አያምርም። አገራት ራሳቸውን ንጻ ወጣን ቢሉም በርግጥም ከቀኝ ገዥነት ራሳቸውን ንጻ ያደረጉ የአፍሪካም ሆነ ላቲን አሜሪካ እንዲሁም የእስያ አገራት ቢኖሩም የሴቶች መብት ዛሬም በዝቅተኛ ደረጃ ያለባቸው አገራት ናቸው። በተቃዋሚ ድርጅቶች ውስጥም ቢሆን የሴቶች ሚና እየደከመ መምጣቱ እንዲሁ ሊያሳስበን የሚገባ ጉዳይ ነው። ብቅ ያሉት ሴቶች በወንዶች ተጠልፈዋል፣ መጠቀሚያም ሆነዋል። ፖለቲካ የወንዶች ክበብ ሆነ የሚባለው አለምክንያት አይደለምና ይህ መቀየር አለበት። ያለ ሴቶች ተሳትፎ አገራዊ የሆነውን ትግላችን ለድል አይበቃም የተባለውን እናቶች እህቶቻችን ደማቸውን አፍስሰው አስመስክረዋልና ከቶም መረሳት የለበትም። ይህን በተመለከተ ከአመታት በፊት እንዲህ ብለን ነበር ለማለት ሳይሆን ያንንም ያልነው ዛሬም ሊባል የሚገባው ይኸው በመሆኑ ነው። በመጠኑ እንጠቅሳለን። በ1966 ዓ.ም ተመረተ ያልነው ዛሬ የምንለው ቢመሳሰል ጥፋቱ ከኛ ሳይሆን ከአገዛዞቹ ነው። ሁኔታውን ለመቀየር አልቻሉምና ምን አልን ስለ ሴቶች መብት? በወንዶችና በሴቶች መካከል የእኩልነት መብት ማስከበር፣ በፖለቲካ፣ በኢኮኖሚ፣ በማህበራዊ ኑሮና በባህል፣ በትምህርት፣ በጤና አገልግሎት ወዘተ በወንዶችና በሴቶች መካከል እኩልነት እንዲኖር ማድረግ፣ ለተመሳሳይ ሥራ እኩል ክፍያን ማረጋገጥ፣ የሴቶች በማህበር የመደራጀትን መብት ማረጋገጥ፣ ለማህበረሰብ እድገትና ንጻነት የሚስማሙ የጋብቻና የቤተሰብ ህጎችን ማውጣት፣ በዚሁ ህግ በሚወሰነው መሰረት ለአቅመ ሔዋን እድሜ ያልደረሱ እንዳያገቡ ማገድ፣ ሴቶች ወሊድን ለመቆጣጠር ያላቸውን መብት ማስከበር፣ ሴተኛ አዳሪነትን ለማስቀረት ለሴተኛ አዳሪነት መስፋፋት ምክንያት የሆኑትን ሁኔታዎች ለማስወገድ መጣር፣ ለሴተኛ አዳሪዎች ትምህርት ለመስጠት መጣር፣ በኢትዮጵያ ገጠሮች ውስጥ የሴቶችን ህይወት ለማሻሻል አስፈላጊ የሆኑት የመጠጥ ውሃ ቧንቧዎችን ወይንም ጉድጓዶችንና የመስኖ ቦዮችን፣ የወፍጮ ተከላዎችን፣ የማገዶ አቅርቦቶችን በቅድሚያ መስጠት፣ የሴቶች መብት መከበሩን ማረጋገጥ። ይህን ሲልም በባህል በሃይማኖት ወዘተ ሽፋን የሴቶችን መብት የሚገድቡትን ሳያወላውል ተቃውሟል። አሁንም በመቃወም ላይ ነው። የሴቶች መብት ያልተከበረበት አገር ዴሞክራሲያዊ ነው ሊባል መቼም አይቻልም። ሴቶችን ጨቁኖ መብት ተከበረ ማለት ዘበት ነው። በርግጥ ነውናም የአገራችን ሴቶች ሙሉ መብት እንዲከበር ኢሃፓ ትግሉን ይቀጥላል። ሴቶችም ለመብታቸው ተደራጅተው እንዲታገሉ የቆየ ጥሪውን ዛሬም ያስተጋባል፣ ግዴታውም ይሆናል። የኢትዮጵያ ሴቶች መብት ይከበር፣ ድርብ ጭቆና ያክትም፣ ጸረ ወያኔ ትግላችን በጋራ ይፋፋም። ሁለታሽን በምን አልካስቴ የምስጋና ቃላት ስራነሰኝ ብዬ ልጥረሽ አንቺን እናቴ።
ሀገራችንን ኢትዮጵያን እየዘረፉና ያደሙት ያሉት ቀዳማይ መብት ተብለው ሊሞገሱና ጉዲት የሆኑት ሚኒስቴር ተብለው ተሽመው መድረክ ላይ አጣብቡ ሲሞክሩ ማየት ብንገደድም የኢትዮጵያ ሴቶች በታሪክ ተመዘገቡት በጀግንነታቸውና ለእናት ሀገራቸው ከፍተኛ የሆነ አስተዋጽኦ በማድረጋቸው ነው። ዛሬ በሁሉም መስክ የታሪክ አተላዎች አለን እያሉ ቢያስቸግሩም ሀቅን መሰረት የተደረገው ታሪክ በሚጻፍበት ወቅት ግን ለሁሉም ግልጽ የሚሆነው ሀቅ እናቶቻችንና እህቶቻችን ለዚች በደል ለበዛባት ሀገር ያደረጉት ሁለገብ ትግልና የከፈሉትም ከፍተኛ መስዋዕትነት ይሆናል። ኢህአፓ ከተመሰረተበት ከ1964 ዓ.ም ጀምሮ የሴቶች ጥያቄ በፖለቲካው ትግል ሊኖረው የሚገባውን ቦታ በመስጠት ታግሏል። ዛሬም የትግሉ ግብን አልመታምና በማያወላውል መንገድ ቀጥሏል። የሴቶች ጥያቄ ብሎ ኢህአፓ ሲታገል የህዝብ ግማሽ አካል የሆኑት ሴቶች መብትን በተመለከተ የሚደርስባቸውን ዘግናኝ በደል በማስወገድ መብታቸውን ማስከበር ማረጋገጥ ያስፈልጋል በሚል ነው። ሴቶች ግማሽ ሰማይን ተሸክመው ያዙ ናቸውና ተበድለው እምቢኝ ካሉ ሰማይ ይደረመሳል በሚል አነጋገር ያቀረቡት ቻይናውያን የአንድን ሀገር ወሳኝ ዜጋ መብት ነፍኮ ሀገር አለ ዲሞክራሲ አለ ማለቱ የማዋጣ ቧልት መሆኑን ለመግለጽ ነው። ሴቶች የሀገሪቷ ሁለገብ ምሰሶ ሆነው ሳለ በመደባቸው ብቻ ሳይሆን በጾታቸው በተለይ አጸያፊ ጭቆና ይደርስባቸዋል። አብዛኛው ዜጋ በጨቋኝ ስርዓት ይበደላል ብንልም ሴቶች ደግሞ በጾታቸው የተነሳ የአጠቃላዩ የወንድ ትምክህት ሰለባ ሆነው ድርብ በደልና ጭቆና ይደርስባቸዋል። የሴቶችን በደልና ብሶት አድምጠናልና ለለውጥን ተሸልፈናል የሚሉና በወንዶች የበላይነት ስር ያሉ ድርጅቶች ራሳቸው ሳይቀሩ ለሴቶች ጥያቄ የሚሰጡት ምላሽ የአንገት በላይና ባዶ መሆኑን ደጋግመን አይተናል ታዝበናል። ወያኔን ብንወስድ አርሶ አደር ሴት በሬ ጠምዳ ስታርስ በፎቶ አንስቶ እነሆ ሴት ልጅ ነጻ ሆነች ከወንድ እኩል ነች ብሎ ያወናብድ ቢጥርም የሴት እኩልነት የወንድን ስራ በመስራት ብቻ የሚከሰት ይመስል በድርጅቱ ሆነ በአገዛዙ የሴቶች ቦታ ተጋደልቲ ሆኖ ጭዳ ከመሆን ባሻገር እምንት ነው። ቀዳማይ እመቤት ተብዬዋን ብትሆን ሴቶችን ጭራሽ ካለመወክሏ ሌላ ኃይሏ ባለቤቷ መሆኑን ማንም አይሽታውም። ዛሬ ተቃዋሚ ድርጅት ነን የሚሉ ሁሉ የአፓንም ጨምሮ የወንዶች ክበብ ናቸው። በድርጅቶች የሴቶች ተሳትፎ ዝቅተኛ ነው። መድረኩንና አለ የተባለውን ስልጣን ያዙት ሁሉ ወንዶች ናቸው። ከዚህ በላይ ደግሞ ለብዙዎቹ የሴቶች ጥያቄ የትግላቸው መፈክር አይደለም። ያፓ የሴቶችን ጥያቄ ተገቢው ሚዛን ሰጥቶ ትልስ ያካሄድ ወጣት ሴቶች የጥናት ክበብ ዙሪያ ተደራጅተው ለጥቆም የራሳቸውን ማህበር እንዲያቋቁሙ በማበረታታት ነበር የጀመረው። የካቲት አብዮት ጊዜም የሴቶች አስተባባሪ ኮሚቴን በመመስረት የሴቶችን የመብት ትግል ለማጠናከር ያቅሙን ጥሯል። ያፓ የሴቶች ትግል በወንዶች ሞግዚትነት የሚካሄድ ነው ብሎም ስለማያምን ሴቶችን በመቀስቀስ በአጠቃላዩ ትግል በማሸነፍ የነቁትና የተደራጁት ሴቶች እህቶቻቸውንና እናቶቻቸውን የማደራጀትና የማታገሉን ግዳጅ በቅድሚያ እንዲሸከሙ አድርጓል። የአፓ ሴቶችን ድርብ ጭቆና ማወቁ የመጀመሪያው ደረጃ ነበር። ሴቶች በጾታቸው እየደረሰባቸው ያለውን በደል ቦታ ባለመስጠት ሁሉም ነው የሚበደለው በሚል ሽፋን የሴቶችን የመብት ጥያቄ ወደ ጎን የሚያደርጉ ብዙዎች ናቸው። ሴቶች በራሳቸው የመደራጀታቸውን መብትና አስፈላጊነቱንም ኢህአፓ ቢቀበልም ሌሎች ደግሞ ሴቶች በአጠቃላዩ በሚታገል ድርጅት ውስጥ መኖራቸው ይበቃል በሚል የወንዶችን ተራማጅነን ባዮችን ጨምሮ ትምክት ሸፋፍ ነው ያልፉታል። በሀገራችን ቀርቶ በባዕድም ቢሆን ሴቶች ለነጻነት ደማቸውን አፍሰው የተባለው ሀገራዊ ነጻነት ሲገኝ ግን ሴቶች ከጭቆና ወደ ጭቆና ከመሸጋገር ሌላ መብታቸውን አለማግኘታቸውን አይተናል። ኢህአፓ የተቀበለውን እስከተወሰነ ደረጃም ተግባራዊ መሆኑን ያረጋገጠው ሌላ አብይ ጉዳይ የሴቶች ድርጅት አንጻራዊ ነጻነት እንዲኖረው ያሻል የሚለውን መርህ ነው። አይሸማ ወይም ወያኔ የሚቆጣጠረው የሴቶች ማህበር አይነት ሳይሆን ነጻ የሆነና ሴቶችን የሚወክል ሴቶች የሚቆጣጠሩት የሴቶች ድርጅት መኖሩ ወሳኝ ነው። ወንዶች ወይም አገዛዙ የሚቆጣጠሩት የሴቶች ድርጅት በመሰረቱ የወንዶች ድርጅት ወይም መሳሪያ ነው። የሴቶች ጭቆና በጥቅሉ በሁሉም ዜጋ ላይ በሚደርሰው ጭቆና ውስጥ ገብቶ ሊገለጽ የሚችል አይደለም። ከበርቸውም ሆነ አሽዋደሩ ወንድ በወንድነቱ ሴቶችን በተመለከተ የበላይነት ይዞ በደል ይፈጽማል። በእምነቶችም ደረጃ የሴቶች ቦታ ዝቅተኛ ተደርጎ መቀመጥ ያለ ነው። ታሪክም ቢሆን አልፎ አልፎ ጣይቱ ቢልም የሴቶችን ደማቅ ሚና ከቶም አያወሳም ብንል ማጋነን አይሆንም። በሀገራችን ያሉትን ልዩ ልዩ ባህሎችን ብንመረምር ደግሞ ብዙ ጸረ ሴት የሆኑ ልምዶችን በባህል ሽፋን መቀጠላቸውን እናያለን። አቅመ ሔዋን ያደረሰችውን መዳር፣ የፈርዖናውያንን ግርዛት ቡኖላ ወይም በከፊል መፈጸም፣ መጥለፍ፣ መድፈር፣ አካሏን ማበላሸት ወዘተና በትምህርትና በስራ መስክም እኩልነቷን አለማስከበር ሊጠቀሱ የሚችሉ ናቸው። በሃይማኖት ሽፋንም የሴት ልጅ መብት ይረገጣል። ዛሬ በሀገራችን የሴቶችን ቦታና ሚና በሚገባ ብንመረምር የዚህ በደልና ልዩነት ሀቅነት ግልጽ ይሆንልናል። ዛሬ በሀገራችን የእድገትም ሆነ የዲሞክራሲ ጥያቄ ሲነሳ የሴቶች መብት አለመከበር አለ የሚባለውን ዲሞክራሲ ምትሃት መሆኑን ባዶ መሆኑን ያሳየናል። የሴቶች ጭቆና የሸፈነበት ህብረተሰብ ከዲሞክራሲ የተገለለ ህብረተሰብ ነው። ስለዚህም የሴቶች ጥያቄ ራሱን የቻለ ግን መላ ህብረተሰቡንም የሚመለከት ጥያቄ ነው በሚል ኢህአፓ የሴቶችን በትግሉ ተሰልፈው ለመብታቸውም ለሀገር ነጻነትም እንዲታገሉ ሲቀሰቅስ ቆይቷል። ሀገራችንን ሊጎዳና ሊወር የመጣውን ጥላት ሁሉ ለመቋቋም በተደረጉ ትግሎች ሴቶች ገላቸው በስፋት ባይወሳም ሚናቸው ቀላል አልነበረም። በየካቲት አብዮት ወቅትና ከዚያም በኋላ ሴቶች ግንባር ቀደም ሆነው አረመኔውን አገዛዝ ታግለዋል። በኢህአፓም ተደራጅተው በከተማውም ሆነ በገጠሩ የትጥቅ ትግል አኩሪ ታሪክ ጽፈዋል። የባህል ገመድ ተብቶ ሳያፍናቸው ተነሽ ጭቁን ሴት ብለው በድፍረት በትግሉ ገብተው የከፈሉት መስዋዕትነት በቀላሉ የሚገመት አይደለም። በሴቶች ተሳትፎ ትግል ምን ያህል ሊጎመራ ሊጎለብት እንደሚችልም አሳይተዋል። በተካሄደው ረጅም ትግል የሴቶች ሁኔታ የመሻሻል ገጽ ቢያሳይም ዛሬም ቢሆን ብዙሃኑ የኢትዮጵያ ሴቶች የእኩልነት መብታቸው አልተከበረም። የህግ ዋስትና በበቂ አላገኙም። ሲበደሉም ፍትህ ትርቃቸዋለች። በአገዛዙም በወንዱም ይበደላሉ። ለዚህም ነው ኢህአፓ ዛሬም ቢሆን የፖለቲካ ፕሮግራሙ አንዱ አብይ ነጥብ የሴቶችን ጥያቄና የእኩልነት መብት በሚመለከት የሆነው። ሴቶች በሁሉም መስክ ማለትም በስራ፣ በትምህርት፣ በመሰረታዊ መብት ደረጃ ምንም ልዩነት ሳይደረግባቸው እንደ ዜጋ መብታቸው ታውቆና ተከብሮ መገኘት አለበት። ይህም በለፈፋ ደረጃ ወይም በሰነድ ተጽፎ የሚሻግር ሳይሆን በገቢር መዋል ያለበት መርህና ድንጋጌ ሆኖ መገኘት አለበት። የጋብቻ ህግ፣ የሴቶች መብትን በተመለከተ የሚወጣ ልዩ ህግ ወዘተ በስራ መዋል መከበር አለባቸው። በሴቶች ላይ የሚደርሰው የአካልና የመንፈስ ጉዳት፣ በደል፣ ግፍ ሁሉ መቆም አለበት ማለት ነው። ግፍ ፈጻሚዎችና አድሎን አስፋኞች ደግሞ በህጉ መሰረት ሊቀጡ ይገባቸዋል። አርሶ አደሯ ወይም የገጠሯ ሴት በቅድሚያ በኢኮኖሚ መስኩም ጭምር መብቷን እንድታስከብር ማድረግ ያሻል። ሴቶች በሀገራቸው የዛሬና የነገ ሁኔታና እጣ ላይ ደማቅ፣ ቀጥተኛና የራሳቸው ነጻ ተሳትፎ እንዲኖራቸው ማድረግ ደግሞ የግድ ነው። ይህን መብታቸውን የማስከበሩ ሂደት ደግሞ ወሊድንም የመቆጣጠርና የአካላቸውም ባለቤት የመሆን መብት ይጠቀልላል። የሴቶችን መሰረታዊ መብቶች የሚቃወሙ እምነቶችና ልምዶችን በተመለከተ የአፓ ሰልፉ ትላንትም ዛሬም ከሴቶች ሙሉ መብት ጎን ነው። ዛሬ በትግላችን መድረክ ለዲሞክራሲ ቆመናል እያሉ በተጨባጭ ግን ከጸረ ዲሞክራሲና ኋላ ቀር አቋማቸው ባልተላቀቁ ግለሰቦች ቢጣበብም ይህ ዳዴ እያለ ያለው ህዝባዊ ትግል ጥንካሬን ያገኘ ዘንድ የሀገራችን ሴቶች በትግሉ መሰማራት አለባቸው። ሴቶችን በትግሉ ማሳተፍ ካልተቻለ ትግል ተብየው መጨረሻው አሁን እያየን ያለ ነው። እንጎንበስ ለወያኔ የባሰና አሳዛኝ ይሆናል። ድርጅቶች ይሁነኝ ብለው ሴቶችን ወደ ትግሉ ለመሳብ መጣር ይኖርባቸዋል። ይህንን ማድረግ ካልቻሉ ትግሉ ወደፊት መሄዱና ግቡን ማግኘት አይችልም። የሴቶችን ተሳትፎ እውን ማድረግ ያለብን ለትግሉ አሸናፊነት ዋስትና በመሆኑ ሲሆን ሴቶች ግን ለጋራው ትግል ተሰልፈው ዋጋ ከፍለው በመጨረሻ ደግሞ የበሰበሰውን ጭቆና በላያቸው ላይ ቀጣይ እንዳይሆን መደራጀት መከላከል አለባቸው። ያፓ ይህንን በተመለከተ ያካሄደው ትግል የሚታወቅ ነው። ሴቶች በድርጅቱ ተሰልፈው መብታቸውን ተከብሮ ሚናቸው ታውቆ ጀግንነታቸው ተደንቆ ታግለዋል። እናቶች በከተማው ትግል ወቅትም ያደረጉት አስተዋጽኦ አስደናቂ ነበር። ወጣት ሴቶች በብዙ መቶና ሺህ ወንዶችን እየመሩ በዱር በገደሉ ድሎችን አስመዝግበዋል። ይህ ሁሉ የታሪክና የተመክሮ ማህደራችን ግልጽ ያደረገው ሀቅ የኢትዮጵያ ሴቶች የትግሉ መሰሶ መሆናቸው ነው። የጀግናነት ብቻ ሳይሆን የጀግንነት ቋትና መከሻቻ መሆናቸውንም ነው። የቤት እመቤት ብቻ ሳይሆን የትግሉም እመቤት መሆናቸውን ነው። ለጃሽ አዳጊ የፍቅር ምንጭ እናቶች ቢሆኑም በጥላት ላይ ያመረረ ጥላቻን ይዘው በቆራጥነት የሚታገሉ መሆናቸውን ነው። ትግሉ ህይወቴ ነው ብለው የተሰዉ ሴቶችን ስንዘክርና ዛሬ የትግል አባወራንን ሱሪ ለብሰናል ብለው እየደነፉ ጥላት ሲቆጣ ብረት የሚይዛቸውን የወረቀት ነብሮችን ስናስተያይ ሴቶችን ወደ ትግሉ የመሳቡ ግዳጅ በጣም አጣዳፊ ሆኖ እናገኘዋለን። ሰማይ በግማሹ አይቆምም። አለ ሴቶች ተሳትፎም ትግል ከግብ አይደርስም። ኢያፓ ትናንት የሀገራችንን ጀግኖች ሴቶች አደራጅቶ እንደታገለው ሁሉ ዛሬም ሴቶችን ወደ ትግሉ ለመሳብ ሙሉ ትኩረትን ሰጥቶ መንቀሳቀስ የግድ ነው ይላል። የኢትዮጵያ ሴቶች ታሪክ ጽፈዋል። ዛሬም ከበደሉ ክምር ስር የነገን ብሩህ ተስፋ ሲፈነጥቁና ህብረተሰቡን ሲያስቀጥሉ የምናያቸው እነርሱ ናቸው። ማን ያውራ የታገለ ካል ደግሞ ወሬውም ታሪኩም ለጀግኖች ሴቶች መጥተው አለበት። የትምክትና የጭቆና ገመድ ይበጠሳል። ሴቶች መብታቸውን በትግላቸው ያረጋግጣሉ።
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ዝግጅታችንን ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።